ይህ ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ በየቀኑ በኢትዮጵያ ሕዝባዊ አብዮታዊ ፓርቲ ኢሕአፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። ስርጭታችን የሚተላለፈው በናይል ሳት 8 ዲግሪ ዌስት 11595 ሜጋሄርዝ ፍኖተ ዲሞክራሲ ሲሆን በኢንተርኔት በድረገጻችን fnota.org በቀጥታ መከታተል ይቻላል። ጤና ይስጥልኝ። እንደምን አመሻችሁ አድማጮቻችን። ዛሬ ሐሙስ ሐምሌ 16 ቀን 2012 ዓመተ ምህረት ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ ከምሽቱ 1 ሰዓት እስከ 3 ሰዓት የሚያስተላልፈውን መደበኛ ፕሮግራም አሁን ይጀምራል። የደምቢዶሎ ዩኒቨርሲቲ ተማሪዎች የነበሩትና በአክራሪ የኦሮሞ አሸባሪዎች የታገቱት ተማሪዎች ጉዳይ እስካሁን እልባትን አላገኘም። ብዙዎቹ ልጃገረዶች የሆኑት እነዚህ የአማራ ወጣቶች ከታገቱ ሐሙስ ሐምሌ 16 ቀን 233 ቀናት አለፋቸው። ወጣቶቹን ለማስፈታት የሚደረገው ትግል መፋፋም አለበት። የወጣቶቹ ሰቆቃ ያብቃ እንበል። መንጋ አዛዦቹ በዋስ ተፈተው ሽሽታቸው ሲዘጋጅ ኢትዮጵያ ያሉት ግን እንደታሰሩ ቢቆዩ ቢያንስ እኛ የምንገረም አንሆንም። ፍጅቱን በመቃወም ይደረጉ የታሰቡ ሰላማዊ ሰልፎችን በመጥለፍና በካህዲዎች እርዳታ በመሻጠር ሰልፎቹ ለኮሎኔሉ ድጋፍ ሰልፍ ናቸው ሊሉ መነሳታቸውም የሚጠበቅ ነው። ፍጅት እንደ ለውጥ በሚል ርዕስ የቀረበ የዕለቱ የፍኖተ ዲሞክራሲ ሐተታ ነው። ከዜናው በማስከተል ይቀርባል። ከዚያም
እስቲ ለህዝብና ለሀገር ሲባል ዛሬ እንኳ እንቀዝቀዝ፣ ጉራና ላሎዬ ለወያኔ ማልጠቀመ፣ የሽግግር ጊዜ የሚያስፈልገው ሽማግሌዎች በሕይወት እያሉ፣ ወጣቶች ዕድላቸው ሳይጨናገፍ፣ ሕፃናት ትምህርታቸው ሳስተጓጎል፣ አገር ሳትጎዳ ሁሉም ዜጋ በሰላም ባንድ ላይ ተቀምጦ እንዲመከር ቢደረግ፣ ማስፈራሪያ የሆነው የኢትዮጵያ መፈራረስ ቀርቶ የኢትዮጵያ አንድነትን ለአንዴም ለመጨረሻ ጊዜ ማስወሰን ይቻላል።
ህይወት ነው ወይስ ኑሮ? ሰውን አስተማሪው በሚል ርዕስ የቀረበ ጽሑፍ ነው። በመጨረሻም ቀደም ሲል በፍኖተ ዲሞክራሲ ተላልፎ የነበረ አንድ ጽሑፍ አቅርበን የመጀመሪያው ክፍል ዝግጅታችን ይጠናቀቃል። በቅድሚያ ዜና።
በኢትዮጵያ የኮሮና ቫይረስ በበሰብ ውስጥ በጣም እየተስፋፋ መሄዱን ከጤና ሚኒስቴርና ከህብረተሰብ ጤና ኢንስቲትዩት የሚወጡ ዕለታዊ መግለጫዎች ይገልጻሉ። ረቡዕ ሐምሌ 15 ቀን ይፋ በተደረገው ዕለታዊ መግለጫ በ24 ሰዓት ውስጥ በተደረጉ ምርመራዎች 452 ሰዎች በኮሮና ቫይረስ መያዛቸውና 8 ሰዎች ህይወታቸውን እንዳጡ አስታውቋል። በዚህ ሳቢያ በምርመራ በኮሮና ቫይረስ ያሉ ሰዎች ጠቅላላ ቁጥር 11524 ሲደርስ የሞቱ ሰዎች ጠቅላላ ቁጥር 188 ሆኗል። ከተያዙ ሰዎች መካከል አብዛኛው ከአዲስ አበባ ሲሆን በረቡዕ ሐምሌ 15 ቀን ተይዘዋል ከተባሉት 452 ሰዎች መካከል 301 የሚሆነው በአዲስ አበባ መሆኑ ታውቋል። በአዲስ አበባ በቦሌ ክፍለ ከተማ ወረዳ ቀበሌ 24 ውስጥ አስፔስቶስ የተባለ መንደር እንቅስቃሴ ተገድቦ ሞጫ በሮች የተዘጉ መሆናቸውን ከስፍራው ከተገኘ ዜና ማወቅ ተችሏል። ከረቡዕ ሐምሌ 15 ቀን ጀምሮ ከመኖሪያ መንደሩ መውጣትና መግባት የማይቻል መሆኑን ለማወቅ ተችሏል። ከቀናት በፊት በመንደሩ ውስጥ የሚኖሩ ከሰባ የሚበልጡ ሰዎች የኮሮና ቫይረስ የተገኘባቸው ሲሆን በአሁን ወቅት በነዋሪዎች ላይ ናሙና እየተወሰደ መሆኑ ተገልጿል። ከዚህ በፊት በልደታ አካባቢ ተመሳሳይ እርምጃ መወሰዱም ይታወሳል። በሌላ በኩል በዱከም ከተማ ለአንድ በቫይረሱ የተያዘ ግለሰብ የቀብር ስነ ስርዓት ላይ የተገኙ 44 ሰዎች በቫይረሱ መያዛቸውን ለማወቅ ተችሏል። ከቅርብ ጊዜ ወዲህ በመርመራ በኮሮና ቫይረስ መያዛቸው የተረጋገጠ ሰዎች ቁጥር ከጊዜ ወደ ጊዜ እየሄደ በመምጣቱ በህብረተሰቡ ዘንድ ከፍተኛ ስጋትን እየፈጠረ ነው። ህብረተሰቡ ለቫይረሱ የተወሰነ ግንዛቤ ይኖራል የሚል ግምት ቢኖርም ለቫይረሱ መደረግ ያለባቸውን የመከላከያ ዘዴዎች ችላ እያለ መምጣቱ የቫይረሱን ስርጭት አባብሶታል ተብሏል። በአሁኑ ወቅት የጤና ሚኒስቴር ምርመራ ቫይረሱ ተገኘባቸው ከሚባለው ቁጥር በላይ ቫይረሱ በህብረተሰቡ የተሰራጨ መሆኑን ለቁጥጥር አስቸጋሪ ሁኔታ ሊፈጥር ይችላል የሚል ከፍተኛ ስጋት አለ። ቫይረሱ ለመቆጣጠር የአገልግሎት መጠን አነስተኛ በሆነበት በቫይረስ የተያዙትን ለይቶ ለማስቀመጥም ሆነ በጽኑ የታመሙትን እንዲያገግሙ ለማድረግ የሚቻል አይሆንም በማለት ባለሙያዎች አስተያየታቸውን ይሰጣሉ። ባለፉት 2 ሳምንታት አግዶ የነበረው የሞባይል ኢንተርኔት አገልግሎት በዛሬው ቀን ሙሉ በሙሉ የተመለሰ መሆኑን ታውቋል። የኢንተርኔት አገልግሎት መዘጋት በየቦታው ሲካሄድ ከነበረው የሽብር እንቅስቃሴ አንጻር ተገቢ ነበር የሚሉ ቢኖሩም ብዙዎች ደግሞ አገዛዙ በየቦታው የተፈጠሩ ሁኔታዎችን ለመደበቅና የራሱ መረጃና ማብራሪያ ብቻ ተቀባይነት እንዲኖር ለማድረግ የተነሳው በመሆኑ ተቀባይነት የለውም ይላሉ። በሌላ በኩል የዕለት ተዕለት ስራቸውን በኢንተርኔት ላይ መሰረት ያደረጉ በርካታ ተቋማት በኢንተርኔት መዘጋት ከፍተኛ ጉዳት የደረሰባቸው ሲሆን አገሪቱም በዝቅተኛ ግምት በየቀኑ 4.5 ሚሊዮን ዶላር ልትከስር እንደምትችል ኔትብሎክስ የተባለ ነጻና ግለልተኛ ተቋም ከጥቂት በፊት ማስተዋወቁ ይታወቃል። በደቡብ አካባቢ በኮንሶ ዞን በአሌ ልዩ ወረዳ አዋሳኝ ቀበሌዎች ካለፈው እሁድ ሐምሌ 12 ጀምሮ በመሬት ይገባኛል ጥያቄ በሁለት የህብረተሰብ አባላት መካከል የተነሳው ግጭት ጉዳት ያደረሰ ሲሆን ግጭቱ እስካሁንም ያልበረደ መሆኑን የዜና ምንጮች ዘግበዋል። የኮንሶ ዞን የሰላምና የጸጥታ መምሪያ ለዜና ተቋማት በሰጠው መረጃ እስከ ረቡዕ ሐምሌ 15 ድረስ 11 ሰዎች መገደላቸውና በሁለት መንደሮች ውስጥ የነበሩ መኖሪያ ቤቶች ሙሉ በሙሉ መውደማቸውንም ገልጸዋል። foreign policy የተባለው የአሜሪካ የድረገጽ መጽሔት ረቡዕ ሐምሌ 15 ቀን ባወጣው ዘገባ የአባይ ግድብ ያለ ስምምነት የሚሞላ ከሆነ አሜሪካ ለኢትዮጵያ በብድርና በእርዳታ መልክ በመሰጠው ገንዘብ ላይ የትራምፕ አስተዳደር ማዕቀብ ለማድረግ ያቀደ መሆኑን አጋልጧል። foreign policy ከተለያዩ ባለስልጣኖች ያገኘው መረጃ ዋቢ በማድረግ እንደገለጸው የትራምፕ አስተዳደር በአባይ ግድብ ዙሪያ በተነሳው ልዩነት በግብጽ ከግብጽ ጎን መቆሙ በአስተዳደሩ ባለስልጣናትና መካከል ክፍፍል እንደተፈጠረ ይገልጻል። አንዳንድ ባለስልጣኖች የትራምፕ አስተዳደር ለግብጽ ማዳላት ጉዳዩን ከአፍሪካውያን አይን የለማየትና የግድቡ ጉዳት ለኢትዮጵያ የሚሰጠውን ጥቅም ካለመመልከት መሆኑን ገልጾ እርምጃቸው የሚያስከትለውን ጉዳት ካለመመዘን የመጣ ነው በማለት ተቃውሟቸውን ያሰማሉ ብለዋል። የትራምፕ አስተዳደር ፓለስታይንና እስራኤልን ለማስታረቅ የነደፈውን ዘረኛ ፖሊሲ ግብጽ የአረብ ሀገሮች እንዲደግፉት ትረዳኛለች በሚል ቀደም ብሎ በዋሽንግተን በተደረገ ስብሰባዎች ላይ ከታዛቢነት ባለፈ ግብጽን ደግፎ በኢትዮጵያ ተደራዳሪዎች ላይ ተጽዕኖ ለማድረግ በመሞከሩ ሙከራው መክሸፉ ይታወቃል። ኢትዮጵያ በ2011 ዓ.ም ከአሜሪካ 29 ቢሊዮን የሚጠጋ ድጋፍ ያገኘች ሲሆን ከዚህ ውስጥ 17.5 ቢሊዮን ብር ለሰብአዊ እርዳታ የተደረገ መሆኑ የተገኙ መረጃዎች ይገልጻሉ። አድማጮቻችን የዕለቱ ዜና እዚህ ላይ ተጠናቀቀ። ከቀሪው ዝግጅቶቻችን ጋር አብራችሁን ቆዩ።
ኮሎኔል ጋር ላገር የሚበጅ የሰላምና ዴሞክራሲ ለውጥ መጣ ብለው ሊያሳምኑን በፕሮፓጋንዳ መድፍ ደበደቡን። የባዕድ ሬዲዮኖችም በአማርኛ፣ ትግርኛና ኦሮምኛ እጽብ ድንቅ ለውጥ ብለው አደነቆሩን። ሽልማት በሽልማት አድርገውም ኮሎኔሉን በዓለም አቀፍ ደረጃ ሊያሻሽጡ ጣሩ። ሙሽሪት ካልታዘልኩ አላምንም አለች እንደተባለው አልታይ ያለን ለውጥ አናምንም ባልን ተባብረው ወረዱብን። ውሎ አድሮ ኮሎኔሉ ሽግግርን አልቀበል ብሎ ወደ አምባገነንነት የሚሸራተት ነው ያልነው ሞኖ ኮሎኔሉ በአዲስ መልክ የድሮውን አቆይቶ እንዲቀጥል ነው የታሰበው ያልነው ሐቅ መሆኑ ተረጋገጠ። በጌዲዮ በቡራዩ ወዘተ በደም በፍጭት ታጀበ። ሹሞቹ በዚህ በዚያ ለምነውና ተለማምጠው ጽንፈኞቹን የክብር እንግዳ ብለው ጋብዘው አመጡ። ዓለምንም ቅድመ ሁኔታ ድርድርና ከነስጥቃቸው ያፓ ህጋዊ ይዞታ እንዳይኖረውም ወስነው ለማደናገር ይኸው ዛሬ ደብዛው የጠፋውን አንጃስ ገቡ። ወያኔን በተደበቀበት ሄደው መለማመጥንም ቀጥለውበት ነበር። 100,000 በላይ ነፍስ የጠፋበትንም መሬት ማንንም ሳይማክሩ ለሻቢያን ለቃልን ብለው ለሱዳን የተሰጠውን መሬት ጉዳይ አጣንሱ ከማለታቸው ባሻገር የነወልቃይ ጠገዴ ወዘተ መሬትማ ዝርፊያውን ከቶም አጣንሱብን ብለው ደነፉ። የምን ለውጥ የተገኘው አይኑን ያፈጠጠ ፍጅት ብቻ ሆኗል። ፈረንጆች ዘር ማጽዳት ህዝብ ፍጅት የሚሉት የሚያስቀጣ ወንጀል። ዘረኛውም አገዛዝ በተገደለው ዘፋኝ ሊነግድ ተነስቶ ለቤተሰቡ በየኤምባሲው በኩል አዋጡ ያለም ነው። ሟቹ ጸረ አማራ ጸረ ምኒልክ መሆኑን ያረጋገጠ ከመሆኑ ባሻገር ለተስፋፋው ጥላቻ ዘመቻም የበኩሉን አስተዋጽኦ ያደረገ መሆኑን ዛሬ ለመሸፋፈን መነሳት መጣር ቅጥፈት ነው። ገዳዮቹ የራሱ ወገኖች ሆነው በተዘጋጀ መንገድ የሚገርሉትን የሚዘርፉትን በዝርዝር ይዘው በህዝብ ላይ አረመኔያዊ ፍጅት ያካሄዱት መንጋዎች ብቻ ሳይሆኑ ሰለባ የሆነውን ህዝብ አልታደግ ያሉና በተጨባጭ ከገዳዮቹ ጋር የተባበሩትም የኮሎኔሉ ፖሊሶች፣ ልዩ ኃይሎችና የጸጥታ ኃላፊዎችም ናቸው። እርስ በርስ በተጋጩና በተጋደሉ አማራው፣ ጉራጌው፣ ኦርቶዶክስ ክርስቲያኑ ኦሮሞ ጥፋቱ ምን ሆኖ ነው ባሰጋቂ መንገድ የተጨፈጨፈው የተዘረፈው የተሰቃየው? አማራና ክርስቲያኖች ላይ ያነጣጠረ ፍጅት ተካሂዶ አገር ጉድ ሲል የአሜሪካ ባለስልጣኖች ባለምንጫው ባስቸኳይ ይፈታ ሲሉ ተደምጠዋል። ኮሎኔሉ ቀደም ሲል የታሰሩትን ሁሉ የፈታ አስመስለው ሲያቀርቡም አድምጣናቸው ነበር። አገራቸው ሆኖ ጥላቻና የህዝብ ፍጅትን ሲሰብክ ምንም እርምጃ አንወስድበትም ብለው ባለምንጫውን ክበውና ደግፈውም እንዳሳበጡት የምናውቀው ነው። ለጥቆም ሹሙ ራሱ ጋብዞና የክብር እንግዳ አድርጎ የጥላቻ ሚዲያ መረቡን በአዲስ አበባ ቢሮ እንዲከፍት ፈቅዶና ጥላቻውን መርዝ ሲረጭ በዝምታ አይቶ እንዲያውም ገንዘብ ረድቶ ከዚህ ያደረሰው ማን ነው ቢባል መልሱ ኮሎኔሉ የሚል ነው። ባንድ እግሩ የዘረኛ ዛፍን ሲወጣ በሁለተኛ እግሩ ኢትዮጵያዊና ዴሞክራሲያዊ ዛፍ ሊወጣ የሞከረው አላዋጣውም ሊያስኬደው የሚችልም አልነበረምና ወይ ኢትዮጵያዊ ወይም ጠባብ ዘረኛ መሆን ማል መቆሚያ ቦታ የለም። ጽንፈኞችን አቅፎ አንድ ጎንን ወደ ወያኔ አስጠግቶ ያገር ሉዓላዊነትን አስረክቦ ያለ አገዛዝ ውድቀቱ መፍጠኑ አይቀርምና እነሆ እርስ በርስ ተባልተው ሊንኮታኮቱ አንዳሙስ ቀርቷቸዋል። ከውርደት ዝናብ ዶፍ አዳነኝ ባዩ ኮሎኔል በምንም አይነት ግድቡን አይሞላም ያለውም ሀቅ እንደሆነ ዛሬም ጋድ ነው። የምለውጥ በገዛ ሀገሩ ወጣት ልጅ ወላጅ እናቱ ፊት ሲቆራረጥ ምላሱ ሲቆረጥ አይኑ ሲወጣ ቁልቁል ሲሰቀል አስከሬኑ ሲበጣጣስና ሲጎተት ማየት ነው ናፍቆርኔ ነበር። ለውጥ ማንንም እንደሚያውቀው ኦሮሞም ሆነ መላ የኢትዮጵያ ህዝብ ግፍ ሲቀበል ከርሞ የፈለገው ለውጥ ይህን አይነት አሰቃቂ ፍጅት ሳይሆን መሰረታዊ ለውጥን ነበር። አማራማ ጠላት ተብሎ ሲረገጥ ሲበደል አመታት አልፈዋል እኮ። ኦሮሞም ህዝብ ለውጥ ሲል መብቱን ደህንነቱን ፈለገ እንጂ ደህንነቱ ያብቃ አለ እንጂ ወንድም እህቴን እንዳውሬ ላጥፋ እድል ይሰጠኝ ሲል መቼም አልተሰማም። ድምጻችን ይስማ ያለውም ሙስሊም ዜጋ በእምነቱ ላይ ጫናዎች እንዲወገዱ ፈለገ እንጂ በሃይማኖት ሽፋን በክርስትናና ተዋህዶ ላይ ልዝመት ክርስቲያንን ልረድ መብት ይሰጠኝ ብሎ አልጠየቀም። ማንንም ኢትዮጵያዊ ሊረዳው ይችል የነበረው ሀቅ ደግሞ ጽንፈኞችን አቅፎና ጋብዞ ዘረኝነትን አስፍኖ ከዘበኛ እስከ ሚኒስቴር ኦሮሞ ብቻ ሹሞ ልዩ ኃይል መስርቶና ግድያን አጧጥፎ በሰላም አገር ልትቆይ የምትችልበት ሁኔታ አልነበረም። ኮሎኔሉ ጥራዝ ነጠቀና በፖለቲካ ገለባ መሆኑን ለማወቅ ስላልቻለም እሳት ሊያጠፋ ቤንዚን እየጨመረ የሄደ መሐየም ከመሆን አላለፈም። አሜሪካና ሳውዲ ከስልጣን አያወርዱኝም ብሎ ቢመካም አገዛዙ እየተጋለጠና ድጋፉ እየመነመነ ሲሄድ አጋሮቹም ሊሸኙት መጣራቸው የሚጠበቅ ነበር ደርሷልም። ዛሬ ህዝብ ጽንፈኞቹን አይነካም ብለው መንጋውን ይረዱና በአይሱዙ ወደ ግድያ ቦታዎች የሚያመላልሱና ሶደሬን ያዘጉ ዲታዎች ላይ ምንም እርምጃ ባይወሰድ የሚያስገርም አይደለም። ባለምንጫውንና እስክንድርን ያሰረበት ሁኔታም መለያየቱ እንዲሁ አያስገርምም። ነገ መንጋ አዛዦቹ በዋስ ተፈተው ሽሽታቸው ሲዘጋጅ ኢትዮጵያ ያሉት ግን እንደ ታሰሩ ቢቆዩ ቢያንስ እኛ የምንገረም አንሆንም። ፍጅቱን በመቃወም ይደረጉ የታሰቡ ሰላማዊ ሰልፎችን በመጥለፍና በካህዲዎች እርዳታ በመሻጠር ሰልፎቹ ለኮሎኔሉ ድጋፍ ሰልፍ ናቸው ሊሉ መነሳታቸውም የሚጠበቅ ነው። ለመንግስት ማንም ሳይሰለፍ ህዝቡ ሰልፍ ወጣ የሬዲዮ ማስታወቂያ አነስ ያለ ቢሆንም ኮሎኔሉ የራሱን ሰዎች የሻቢያን ጀሌዎችና የኢዜማን ባንዳዎች ሰብስቦ በህዝብ ደም ላይ የሚቀልድ ሰልፎች በተለይ በውጭ አገሮች ማዘጋጀቱ ምንኛ እንደከሰረና ይሉኝታ ቢስም እንደሆነ አረጋግጧል። ጥቂቶች የብዙሃንን ስም ያስጠፋሉና መንጋው የኦሮሞን ህዝብ ስም ሊያስጠፋ ተጨርጭሯል። ትምክህተኛም ጠባብም ሁሉም ዘንድ ያለ ነው። ስልጣን ይዞ ፍጅቱን ያገዘው ራሱ ኦሮሞ ነኝ ባይ መሆኑ ነው ነገር ዓለሙን ያወሳሰበው። በዚህ አስተካካይ ወንጀል ጊዜ ግን የሀገር ሽማግሌዎችና የሃይማኖት መሪዎች ዝምታ ማስገረሙ አልቀረም። እነገርባ ጋቢሳና አራስታዎች መድረክ ይዘው ሲባርቁ ሌሎች የኦሮሞ ምሁሮች ተባባሪነት ወይም አንጻራዊ ዝምታም አስገርሟል። የአማራ ምሁሮች ታጋይነን ባዮችም ህዝብን ለትግል ከመነሳሳት ፈንታ ተሰብስበው ኮሎኔሉን ሲደግፉና ሲማጸኑ መታዘቡም ያማል። ፕሮፌሰር አስራት እንደፈሩት ሁሉም ከርሳደር ሆነ እንዴ ወደሚል ይገፋፋል። አሁንም በርግጠኝነት መናገር የምንችለው የኮሎኔሉ አገዛዝ ወደ ባሰ እልቂትና ፍጅት መሄዱ እንደማይቀር ነው። እግረ መንገዱን ኢትዮጵያን ወደ ማያባራ ቀውስ እንዳይከታት ያለንን ስጋት ልናስወግድ የምንችለው አገዛዙን በመለማመጥና ኮሎኔሉ ኢትዮጵያዊ ይሆናል ብሎ በመቃዠት ሳይሆን የህዝብን አንድነት አጠናክሮ በአመጽ ዘረኛውን አገዛዝ በማስወገድ ብቻ ነው። ኮሎኔሉ የመንጋውን አዛዦች የያዛቸው ፍጅት አካሄዱ ብሎ ተቆርቆሮ ሳይሆን በስልጣን ይመጡብኝ ብሎ ነው። ተቃዋሚን ሁሉ ለማስወገድ ነው። ካልሆነማ እነ እስክንድር ነጋ በምን ጥፋታቸው ታሰሩ? የተፈናቃዮችን ሰቆቃ ስላጋለጡ? አዲስ አበባን ማንነት ቀይረው ሙሉ በሙሉ ኦሮሞ ለማድረግ የሚካሄደውን አይናውጣ እርምጃ ስለተቃወሙ? ከጅብ ጎሬ ወጥተን ከጅብ ዋሻ ገብተናልና በተባበረ ትግል የኮሎኔሉን ዘረኛና አረመኔ አገዛዝ በጋራ አመጻችን እናስወግድ። እስከ መቼ አጋድመው ይረዱን? ኢትዮጵያዊ ሁሉ ተነስና ተነሽና ዘረኛውን አገዛዝ እናስወግድ። የእናቶች እንባ ይድረቅ። ከሳር ክፉ ሙጃ፣ ከሰው ክፉ ዘረኛ መንጋ። ኢትዮጵያዊነት ያቸንፋል። ህይወት ነው ወይስ ኑሮ ሰውን አስተማሪው?
ህይወትና ኑሮ ትምህርት ቤት ናቸው ይባላል። ከሆነ እንደ ኢትዮጵያዊ በልህና አዋቂ የሚሆን ማግኘት ያስቸግራል። በዘመናችን የተፈጸሙትን መከራና ስቃይ ደስታ አለበት ማለት እንኳን ቢያዳግትም፣ ግን በየበዓላቱ አጡም ነጡም መደሰት አይቀርምና ይሆን ሁሉም ተደምሮ ለእውቀት ማጎልመሻ ቢያገለግሉ ኑሮ ኢትዮጵያ በተፈጥሮዋ ብቻ የምትስበው ቱሪስት በእውቀት ታግዞ ቁጥሩ በጨመረ ነበር። ግን አልሆነም ህዝብ እንዳያውቅ የሚደረገው በመሪዎቹ ነው ህዝብ የተሾመን ሁሉ እንዲያደንቅ መሪን ቀና ብሎ ማየት ጥያቄ ማቅረብ ከእግዚአብሔር መጣላት ነው ብሎ እንዲያምን አድርገውታል ሰማይ አይታረስ ንጉስ አይከሰስ በሚል ስንኝ ተጠፍሮ የተያዘው ህዝብ ከራሱ ችግር ይልቅ የጎረቤቱ ችግር ያስለቅሰዋል ይህን አይነቱ ባህል እንኳ እንዳይቀጥል መጀመሪያ ራስክን አድን በሚለው የፖሊስ ህግ ተሽሮ የመለስ ዜናዊን የክልል አስተምህሮ ተቀብሎ በየፊናው ሲመናተል አመታት ተቆጥረዋል ገዢዎች በአገዛዛቸው ላይ የሚደረግ ትችትን አይፈልጉም ይፈሩታል ስለዚህም ያስራሉ ይገድላሉ አፄ ኃይለ ሥላሴ የልደት በዓላቸውን ሲያከብሩ ማንኛውንም አይነት ጥያቄ መጠየቅ ይፈቀድ ነበርና የውጭ ጋዜጠኞቹ የዘወትር ምግቦ ምንድን ነው እስከ ማለት ሲጠይቋቸው አሳምነው ገብረ ወልድ የተባለ በጊዜው ታዋቂ ጋዜጠኛ እንዲህ ሲል ጠየቀ ግርማዊ ሆይ ከእርሶ እድሜ በኋላ የኢትዮጵያ መጻኢ ዕድል ምን ይመስሎታል የሚል ነበር ጃንሆይን አናደዳቸው በአይን ግልምጫ ገረፉት መጀመሪያ አሉ ጃንሆይ መጀመሪያ የኢትዮጵያን ህገ መንግስት ጠንቅቆ ማወቅ ያስፈልጋል ይህን ሲሉ ግን ሲዋሹ ነበር ምክንያቱም ህገ መንግስቱ ስልጣንን ለልጅ ማስተላለፍ ስለሚል አቅማቸው መድከሙን እያወቁ አልጋ ወራሽ እስኪሰለቻቸው ድረስ ቢጠብቁም ሳይሰጧቸው ይዘዋት ተቀበሩ መንግስቱ አንድ ሰው እስኪቀር ድረስ እንዋጋለን ሲል ከርሞ ገና ሳይጀመር አገር ጥሎ ሸሸ መለስ ዜናዊ ዴሞክራሲን ለማስፋት አስፈላጊውን ሁሉ መስዋዕት እንከፍላለን እኛ ጦርነት የምናውቀው በፊልም አይደለም በተግባር ነው እያለ ሲፏልል የሚያውቁት ግን ውስጥ ውስጡን ውሸታም ነው ውጊያ ስለሚፈራ ሰፈር ውሎ ቂጣ እንዲጋግር ነው የተደረገው ይሉታል ስለዚህ ይሆናል በተከፋፈሉ ጊዜ ታጋይ አረጋሽ አንት ቂጣ ብላ ሰደበችው እየተባለ የነበረው በ97ቱ ምርጫ አልሸነፍም ብሎ ሲዳነት ባደረገው ሰላማዊ ሰልፍ ላይ ይህን ማዕበል ያየ ሰው ስለማሸነፋችን መጠራጠር አይቻልም እያለ ሲደሰኩር ውሎ በማግስቱ ቅንጅት በጠራው ሰልፍ ላይ የበለጠ ቁጥር ቢወጣ ደነገጠ ስለዚህም ኮረጆ ግልበጣ ውስጥ ገባ ወጣቶችን ጨፈጨፈ አዲስ አበባ ላይ ሙሉ በሙሉ ስለተሸነፈ አዲስ መመሪያ አውጥቶ የኦሮሚያ ክልል መንግስት ዋና መቀመጫ አዳማ መሆኑ ቀርቶ አዲስ አበባ ነው ብሎ አለ አሁን አብይ እየነገረን ያለውም ከዚህ የተለየ አይደለም ካልተመረጥኩ አቀፌ ስሜ ስልጣኔን እለቃለሁ ሲል እውን ይህ ሰው እንዲመረጥ ማስታወቂያ መስራቱን አያውቁብኝም ብሎ ይሆን ወይስ ህዝቡ ምንም ልምድ የሌለው የገዢዎች ውሸትን ሲያስተናግድ የኖረ መሆኑን ረስቶት ይሆን ያሰኛል ሌላው ቀርቶ በኢንጂነር ስመኘው ሞት ራሱን ገደለ ተብሎ ተነገረን እሺ ብለን ተቀበል የጀነራል አሳምነው ጽጌንና የጦር አዛዡ ጀነራል ሰዓረ ግድያ ተጭበርብሮ ታለፈ ይሁን ግድ የለም ካብይ አይበልጥም አል በኦነግ ሽምቅ ተዋጊዎች የታገቱትን የአማራ ወጣት ሴት ተማሪዎች ጉዳይ በውይይት ላይ ነን ይልቀስ ዝም በሉ አትጠይቁ እኛ አንድም ሰው ሳይጎዳ ለማስመለስ እየጣርን ነው ተብሎ ተነገረን አሁንም በጅ ያል አሁን ደግሞ አጋቾቹን ይዘን ለፍርድ አቅርበናል ተባለ እንዲያው የትኛው እውነት ይሆን ለእምነት የሚዳርገው መቼስ ሲሆን የህዝቡ ሁሉ በጄ ባይነትና የገዢዎቹ ውሸት የሚያበቃው እናም ገዢዎች በተለያየ ጊዜ የተለያየ ውሸት እየዋሹ ህዝቡን ማታለላቸው እየተለመደ መጥቷል ያብይን የከፋ የሚያደርገው የማስመሰል ችሎታው የላቀ መሆኑ ነው በሐረር በአሩሲ በሻሸመኔ ወዘተ እየታደኑ የተገደሉትን ንብረታቸው የተቃጠለውን አማሮች ስታቲስቲክስ አውጥቶ አብዛኛዎቹ የሞቱት ኦሮሞዎች ናቸው ሲል ዋሸ ከዚህ በላይ ውሸት አለ እንዴ ገዳይም ሟችም ለማወቅ ያልተቸገሩበትን ጉዳይ ቅን የሆኑ ኦሮምኛ ተናጋሪ ወገኖች ያስጠለሉት ማንን እንደሆነ እየመሰከሩ ቤተክርስቲያናት ቀጥር ግቢ በእነማን እንደተሞላ እየታየ አብይ የፖለቲካ ትርፍ ለማግኘት ብሎ በአማራው ሞት ላይ ተሳለቀ። ማንም ቀባጠራል ቀባጠረ እውነት ተደብቃ አትቀርም። የሁሉም መንግስታት ወንጀል የታወቀው በህይወት እያሉ አይደለም። ምክንያቱም ይፈራሉ። አሽቃባጮቹ ዙሪያ ከበው ወንጫጫታቸው የነበረ ያለ ለመሆኑ ከአጼ ኃይለ ሥላሴ እስከ አብይ ያለው ጉዞ የሐሰት እንጂ የእውነት እንዳልሆነ መስከረ ነው። ይልቅስ በአገር ውስጥ የሰላምና እርቅ ቀን ተደርጎ ህዝብ ስለሀገሩም ስለራሱም እንዲመክር ማድረግ ብስለትን የሚያሳይ መንገድ ነው። ህይወትና ኑሮ ትምህርት ቤቶች ናቸውና በህይወት የማይገኝን ትምህርት በኑሮ ማግኘት፣ በኑሮ የማይገኘውን ትምህርት በህይወት ማግኘት ይቻላል። ከዚህ ሁሉ ተምረን ለሰላም ለፍቅር ካልሰራን ሁሉም ታጥቦ ጭቃ ነው የሚሆነው። እስቲ ለህዝብና ለሀገር ሲባል ዛሬ እንኳ እንቀዝቅዝ። ጉራና ላሎዬ ለወያኔ ማልጠቀመ የሽግግር ጊዜ የሚያስፈልገው ሽማግሌዎች በህይወት እያሉ ወጣቶች እድላቸው ሳይጨናገፍ ህፃናት ትምህርታቸው ሳይስተጓጎል አገር ሳትጎዳ ሁሉም ዜጋ በሰላም ባንድ ላይ ተቀምጦ እንዲመከር ቢደረግ ማስፈራሪያ የሆነው የኢትዮጵያ መፈራረስ ቀርቶ የኢትዮጵያ አንድነትን ለአንዴም ለመጨረሻ ጊዜ ማስወሰን ይቻላል። ሁሉም ዜጋ የመደመጥ እድል ካገኘ ኢትዮጵያን አልፈልጋትም ድሮም አላለ አሁንም አይልም። ፖለቲካው ሁሉ በካድሬዎች ዙሪያ የሚደረግ ረብረብ በመሆኑ በሚተነው አቧራ አይንን ከመከላከሉጭ የህዝብን ስሜት ማወቅ አይቻልም። የርቅና ሰላም ወቅት ተፈጥሮ ህዝባችን በነጻነት ይምከርበት የሚባለውም ለዚህ ነው። እኛ እንወስንልሃለን ማለት ተሞክሮ የከሸፈ ጉዳይ ነው አይሰራም። የነበሩም አሁንም የተከሰቱ ችግሮችን በአንድ አይነት መልኩ ለመፍታት መሞከር ግብዝነት ነው። መፍትሄው ሁሉንም የአገር ልጆች ለምክክር መጥራትና የህዝብን ውሳኔ ማድመጥ ነው። ያን ማድረግ ብልህ አርቆ አስተዋይ ያሰኛል። በተረፈ የፖለቲካ መሪዎችን እያሰሩ እንዳይንቀፋቀሱ እያደረጉ የኔን ፓርቲ ብቻ ከመረጣችሁ ነው ከትርምስ የምትወጡት እያሉ መደስኮር ትርፍም አያመጣ። አገርን ለማፍረስ ሲሰሩ እጅ ከፍንጅ የተያዙና ገና ለገና አስባችኋል የተባሉ በአንድ ወንጀል መከሰሳቸው የሚገርም ጉዳይ ነው። አሁንም ተደጋግሞ እንደሚባለው ማንንም ያላገለለ ጊዜያዊ የሽግግር መንግስት ተፈጥሮ ችግሮችን ለመፍታት ሁሉም ይረባረብበት። ድል ለኢትዮጵያ።
ብቻ አደራ ሆዴን ለጠገቡ ለማይጠጉ ቀዳዳ አንስሮች ለምንም ምንም ሳልመጥ ምንንም ስትሰጡኝ ሁሉን ተቀብዬ እያግበሰበስኩኝ ለቀሪው አካሌ ኑሮ ነው እያልኩኝ እንዲኖርላችሁ ብቻ ሆዴን ተውኝ እንጂ ለሌላውስ አላስብም ቀሙኝ ሌሎቹ አካላቴን እገብራለሁኝ ለመኖሬ ዋጋ አላስብም ክፉ ደግሞም አልዋጋ ግን ጎዳትም ጡ አሁንም ማደራ እንዲህ አሉን ብሎ መጥፎም ማያወራ እንዲህ ሆነ ብሎ ክፉ የማይሰራ ሁሉም የሚስማማው ማጎሪያ ጎተራ የእግዚአብሔር እንስሳ ነው ማኖሪያ ለእንጀራ የማውቀው ቢሆንም ከልፋጭ በስተቀር እንደሚቆርጥበት ምንም ምንም ሳይቀር ምንንም ሙሰዱት ምንም ነው ብላችሁ ምንንም አትተውት እንደዚህ የሰሩት ይሄን የተሰሩት እገሌና ገሌ ብሎ የሚመሰክር ነውና በማየት አይኔን አፍታችሁ ወደጋት ገብለት አይቼ እንዳላየው ሆኜ የኖርኩበት አይናለው በመባል እንዳታልልበት ምላቴንም ቢሆን ቁረጡና ጣሉት ጣፋጭ መራር ብለው ጣዕም የሚለዩት እኛ ነገረኞች ነርቦች የሚባሉት ሌላ የትም ሳይሆን እሱ ላይ ነው ያሉት ያንቻይንም በር በብርቱ ተርክሙት በቁም ሰውነቴን ገላችሁ በመቅበር በመኖር ሳጥን ውስጥ በድኑ አካላቴን አስቀምጣችሁት በመኖሬ ገመድ እንደ ተሳሰረ ስታበሰብሱት የመሞቴን እውነት ከቅርናቴ ለክሶ እንዳልረዳበት አንደበቴን ዝጉት ዝግ ከፍችማችሁ የለምን ጥያቄን የእንደዚህ ምርጫዬን ነገር አውጥንጥኜ እንዳልልባችሁ ያው ባጠቃላይ የህሊናዬን አስኳል የራስ ቅሌን ይዘት አውጡ ጣሉትና ሆድቃ አስገቡለት ግን አደራችሁን ሐሞት እና ልብ እንዳታክሉበት የሰውነት ገብሬን ገላችሁ ስትቀብሩት የኔነት ጥያቄን በመራረኔነት ሰው መሆን ዳርቶኝ እንዳላቀርብበት ለሆዴ በሆዴ እያሰብኩበት ለዛሬ ጠግቤ ለነገም ይበቃ እያጎርኩበት መኖር እችል ዘንዳ የሚበላን ሁሉ እየበላሁት ሌላ ምንም ምንም ሳታክሉበት ጠቅላላ ካሌን ሆድቃ አድርጉት ይህን ያን አይልም ምርጫው ከመሱ ጠግቦ የሚያድር ነው ባሰስ በገሰሱ ብቻ ሆዴን አይራበው ስጦት እንዳስታሱ ሆዲ አምላኩ ሆድ ነው አያመልክም ሌላ ነው መሙላት እምነቴ የትጋይን ተብላ እናን ሰውነቴን እኔ እንጀራ ልብላ ያሻችሁን አርጉኝ ጠግቤ ከበላው የቀረው ይቅርብኝ በሆዴ ይኖራለሁ ከሰው መሆን ቅመም ምስጥረ አተታ ሰውን የምትለየው ከእንስሳት ከርታ በውስጤም አትኑር አንዲትም ጠብታ ለሆዴ በሆዴ አስቤ ኖራለሁ በአእምሮዬ ፋንታ
አድማጮቻችን በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ እየተዘጋጀ የሚቀርበው ሁነተ ዴሞክራሲ የኢትዮጵያ አንድነት ድምጽ ዘረኛው ጸረ ኢትዮጵያ አገዛዝ በውጭ ኃይሎች በተለይም በምዕራባውያን ድጋፍ ስልጣን ላይ ፊት ካለበት ጊዜ ጀምሮ ስለዚህ ከይሲ ቡድን አላማ አለመሰልቸት ለህዝብ ሲያጋልጥ ቆይቷል። በተለይ ምርጫ ስለተባለው ቧል ለተቃዋሚውም ለህዝብም ማሳሰቡን ወደ ኋላ ብሎ አያውቅም። አንዳንድ በተቃዋሚ ስም ወያኔን በመርጫው ድራማ የሚያጅቡት ኦን የህዝብን ፍላጎት ለማሟላት ወይስ ለራስ ተቀመና ዝና ወይስ ለወያኔ በመጎንበስ? ይህ በየአምስት አመቱ የሚደረግ ቲያትር ድርሰቱም ተዋናዮቹም ሳይቀየሩ ህዝብ እየተሰደበ እየተዋረደ ለረሃብና ቸነፈር እየተዳረገ አሁን ላይ ደርሰናል። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ የ2002ን የምርጫ ቧልት በሚመለከት ከምርጫው ቀደም ብሎ ያስተላለፈውን መልእክት እና ውጤቱ ምን እንደሚሆን ቁልጭ አድርጎ የሚያሳይ ነበር። ተቃዋሚዎች መልእክቱን አሁንም ልብ ሊሉት ይገባል። በማስከተል የ2002 የወያኔ የምርጫ ድራማ ለትርኢት ከመቅረቡ ከሰባት ወራት በፊት በጥቅምት ወር 2002 ዓ.ም የኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ ሰጥቶት የነበረውን ማሳሰቢያ አሁንም ወቅታዊ ነውና እናቀርባለን። እነሆ ጥቅምት 23 ቀን 2002 ዓ.ም በወያኔ ምርጫ ቧልት አለመሳተፍ የዜግነት ግዴታ ነው። በመጪው ግንቦት የወያኔ አገዛዝ በሚያካሂደው ውጤቱ ከወዲሁ የታወቀለት ምርጫ ውስጥ ዜጎች መሳተፍ የለባቸውም። ለወያኔ አገዛዝ ሸፋኝ ግልድምና ሽርት መሆን አይገባቸውም። የደም ዛር የያዘው ስርዓት በ1997ቱ ምርጫ ሲሸነፍ ህዝብን ፈጅቶና የህዝብን ድምጽ ሰርቆ በጉልበቱ በስልጣን መቀጠሉን ዜጎች ሁሉ የታዘቡት ምጸት ነውና ዛሬ የህዝብ መሰረታዊ ጥያቄዎች ጭራሽም ቅንጣትም ምላሽ ሳያገኙ አርመኔው አገዛዝ ባሸናፊነት በሚወጣበት ምርጫ መግባቱ ለሀገርም ለህዝብም የሚጠቅም እርምጃ አይደለም። ምርጫ የተባለውን ሂደት በተመለከተ መሰረታዊው ችግር የስነ ስርዓትና የስነ ምግባር ሳይሆን ሀገሪቷ በአንድ ፈላጭ ቆራጭ አገዛዝ ስር መሆኗና ለነጻ ምርጫ ምንም እድል አለመኖሩ ነው። ካለፈው የዞረ የህዝብ ሰቆቃ ድምር ደግሞ የህዝብ ድምጽ መሰረቁን ከ200 ያላነሰ ዜጋ መፈጀቱንና ገዳዮቹ ለፍርድ አለመቅረባቸውን ወደ 50,000 የሚጠጉ ዜጎች ተይዘው መታሰራቸውንና ከነዚህም ውስጥ አሁንም ብዙ ሺዎች በማጎሪያ ቤት መሆናቸውን የምርጫ ህግ አለመቀየሩን የምርጫ ኮሚሽን የወያኔ አገዛዝ መሳሪያ እንጂ ነጻ አለመሆኑን ወታደሩ ፖሊሱና የጸጥታው ኃይል በቡድኑ ቁጥጥር ስር መሆናቸውና በየምርጫ ጣቢያዎቹ መራጩን ከማስፈራራት አልፈው ጭፍን የሆነ ግድያና ጭፍጨፋ ማካሄዳቸውን ያሳያል። ከ1997 ዓመተ ምህረት ወዲህ ምንም የተሻሻለ ሁኔታ የለም። የወያኔ ፈላጭ ቆራጭ ቁጥጥርና አፈና ተባብሷል። በማስገደድ የድርጅት አባል ሁኑ እየተባለ አባል ተብየው ቁጥሩ ብዙ ሚሊዮን ሆኗል። ምርጫ ማጭበርበር መቀጠሉንም ያለፈው የማሟያ ምርጫ ውጤት በግልጽ ዳግም አሳይቶ የባዕዳንንም አፋዊ ወገዛ አድርሶበታል። መዋቅሩ በእጁ፣ ገንዘቡ በእጁ፣ መገናኛ ብዙሃን በእጁ። በ1997 የነበሩ ጋዜጦች ዛሬ በኃይል ጠፍተዋል። በዚህ ሁኔታ ነጻ ምርጫ እንዴት ይጠበቃል? ያባ ማንኛውም የፖለቲካ ድርጅት የራሱን የመሰለውን አቋም የመውሰድ መብቱን የሚጋፋ ባይሆንም በራሱ መርህና እምነት ደረጃ ግን በወያኔ ምርጫ መሳተፍ ስህተትና ለወያኔ አገዛዝ ብቻ የሚጠቅም ነው ብሎ ስለሚያምን ህዝብ በመጪው ምርጫ እንዳይሳተፍ ጥሪ ያደርጋል። በወያኔ ቧልት ከመሳተፍ ይልቅ የወያኔን አረመኔ አገዛዝ ለማስወገድ ለወሳኙ ህዝባዊ አመጽና ሁለገብ ትግል ዜጎች ሁሉ እንዲዘጋጁና እንዲደራጁ ጥሪ ያደረገ፣ በዚሁ ትግል የተሰማሩና ሊሰማሩ የተነሱት ሁሉ ለዲሞክራሲያዊት ኢትዮጵያ እስከታገሉ ድረስ ኢህአፓ አጋራቸው መሆኑን እንዲያውቁልት ያሳስባል። ለወሳኙ ጸረ ወያኔ ፍልሚያ እንነሳ። ይህ ነበር እንግዲህ ከ2007ቱ ምርጫ ተብየው ቧልት ሰባት ወራት በፊት ተላልፎ የነበረው የኢያባ ማሳሰቢያና መልእክት። ብዙሃኑ ህዝብ ባልተታለለም። ተቃዋሚ ፓርቲ ተብዮች ግን ውርደትን ቃሉን የሚያውቁት ከሆነ ተከናንበው ድራማው ተጠናቀቀ። ከዚህ የ2002 የወያኔ ምርጫ በኋላ ኢህአፓ የሚከተለውን መግለጫ አውጥቶ ነበር። ከኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢህአፓ የተሰጠ መግለጫ ግንቦት 17 ቀን 2002 ዓመተ ምህረት የወያኔ የምርጫ ቧልት ተጋልጦ ተገባደደ። ምስጋና ለኢትዮጵያ ህዝብ። ሰረ ህዝቡ የወያኔ አገዛዝ ምርጫ ብሎ የህዝብን ገንዘብ አጥፍቶ የተያዘው ቧልት ፍሬሪስ መሆኑንና በዚህም መሳተፍ ወያኔን በቀልዱ ማጀብና ሽፋን መስጠት መሆኑን የተረዳው ህዝብ በአብዛኛው ለምርጫው ባለመመዝገብና በምርጫውም ባለመሳተፍ ወያኔን እርቃኑን አስቀርቶ አጋልጦታል። በምርጫው አትሳተፉ ጥሪን ደግሞ ደጋግሞ ያሰማው ኢህአፓ ለኢትዮጵያ ህዝብ ምስጋናውን ያቀርባል። በዚህኛው ዙርም የመድበለ ፓርቲ አፍአዊ ህልውና ተኖ በዘመነ ደርግ ቀደም በበርካታ አፍሪካ ሀገሮች በይፋ እንደነበረው ሁሉ የአንድ ፓርቲ አምባገነናዊ አገዛዝ ጥርሱን አግጦ ተከስቷል። በዘመነ ደርግ ስናይ እንደነበረውም ህዝብ በግድ ተሰልፎ ጨቋኞቹን እንዲያወድስ ሲደረግም አይተናል። ተመሳሳይ ክስተት ከ1997 ምርጫ በኋላም ተሞክሮ እንደነበር የሚታወስ ነው። ወያኔ ባለፉት 5 ዓመታት ተቃዋሚ ኃይሎችን ሲያጠቃ ሲከፋፍል መሪዎችን ሲያስርና ሲያሳድድ ነጻ ጋዜጦችን ሲዘጋ ምርጫውንም ለማጭበርበር ሲዘጋጅ መቆየቱ የታወቀ ሆኖ ሳለ የምርጫው ህግና ቦርዱም በወያኔ ቁጥጥር የቆየ በመሆኑ በምንም መንገድ ነጻ ምርጫ ሊካሄድ አለመቻሉ የተረጋገጠ ጉዳይ ነበር። ማዕቀብ ማድረግ ሲገባ መሳተፍን የመረጡት ክፍሎች መሳተፉ መብታቸው ቢሆንም ከሂደቱ ግን አመርቂ ውጤትን መጠበቅ ሆኖ ተስፋ ማድረግ ስህተት መሆኑን እነሆ ወያኔ ራሱ በማያወላዳ መንገድ ግልጽ አድርጎታል። የመድበለ ፓርቲ ልቦለድም በዚሁ ምርጫ ወደ መቃብሩ ተወስዶ አርፏል። ተቃዋሚ ቀርቶ ከሃዲ ተለጣፊዎችም ወንበር ተነፍገው ወያኔ ፓርላማ የሚለውን ብረቱን ሙሉ በሙሉ በራሱ ሎሊዎች ሞልቷል። ከእንግዲህ ወዲህ ሰላማዊ ትግል፣ ከወያኔ ጋር መወዳደር፣ ምርጫ ወዘተ የሚሉ ዋጋቢስና አደናጋሪ መፈክሮች አክትመው ለወሳኙ ፍልሚያ መተባበርና መነሳት ማስፈለጉን ይህ ያከተመው የወያኔ ቧልት ዳግም ግልጽ አድርጎታል። የወያኔ አገዛዝ ሊወገድ የሚችለው በሁለገብ ትግል መሆኑን መልእክቱን አስተጋብቷል። ወያኔ እንደተጠበቀው ምርጫውን በጠራራ ፀሐይ አጭበርብሮ ራሱን አሸናፊ ብሎ 5 ዓመት ሊገዛ ተዘጋጅቷል። በአዳንም ከጎኑ መሰለፋቸውን በመተማመኑ በግሃድ ሊያጭበረብር ምንም ማፍረትን አላሳየም። ይባስ ብሎ ጭምብሉን አውልቆ ዘረኛ የአንድ ፓርቲ አገዛዙን እነሆ ሊያሰፍን ተነስቷል። ምርጫውን አጭበረበረ ብለው በራሱ ፍርድ ቤት ሊከሱ የሚፈልጉትን በተደጋጋሚ ማላገጫ መሆንን ትተው ይህን የህዝብ ጠላት ከህዝብ ጎን በመሆን ይፋለሙት ዘንድ አሁንም ጥሪ እናደርግላቸዋለን። ዜጎችም በነቃ አቋማቸው በመቀጠል ሐሳዊ መሲሆችን በማግለል ሐቀኛ የህዝብ ወገኖችን ታጋዮችን በተጨባጭ መደገፍ አለባቸው። ወያኔ በቅርቡ በሰበብ አስባቡ ብዙዎችን ለማሰር ማቀዱም ምስጢር አይደለም። ህግ ይከበር፣ የታሰሩትም ይፈቱ ማለት ተገቢ ሲሆን ህገወጡ ወያኔ ይወገድ ግን ዋናና ቋሚ መፈክራችን መሆኑ መዘንጋት የለበትም። የወያኔ አገዛዝ በዚህም በዚያም ጦርነት ጭሮ የህዝብን እይታ ወዳልሆነ አቅጣጫ ሊቃኝ መሞከሩም መጠበቅ ያለበት ነው። በወያኔ አሸናፊነት ተገባደደ የተባለው የወያኔ ምርጫ መጨረሻው ይህ ለመሆኑ ሳይጀመር የታወቀ ጉዳይ ነውና የወያኔ ዳንኪራ ህዝብን የሚመለከት አይደለም ሊሆንም አይችልም። ወያኔ ተጋልጧል። ራቆቱን ዘረኝነቱንና አምባገነንነቱን አቅፎ ተፈቷል። ህዝብም በመርጫ የሚመጣ ለውጥ አለመኖሩን በቆራጥ አቋሙ አስረግጧል። በሐቅ ከህዝብ ጎን ቆመናል የሚሉም ይህን የህዝብ መልእክት መቀበል ግዴታቸው ነው። የወያኔን አገዛዝ በሁለገብ ትግል ለማስወገድ ቆርጠን እንነሳ። ታዲያ አሁንስ ምን የተቀየረ አለ? እስከ መቼስ ዘረኞችን በጫንቃችን ተሸክመን እንኖራለን? ጎበዝ እንነሳ።
ስንታይነት ሆዳለ የሚያስተገስግ ወገን መጠጠቂያ የፋሽስቶች ምሽግ ስንታይነት ሆዳለ ስንታይነት ሆዳለ ማቀፋ የበጠሰ በቃል የወረደ ሚዛን የሰበረ ወገን የማገደ ሆዱን ለወያኔ ሰጥቶ በዋለዳግድ ሀገርን የሚያስፈርስ ታሪክን የሚያስነድ ስንታይነት ሆዳለ አይሁዳም ብዛ ወይሁዳማ አቤት ይሁድ ማስን ሰፋፊ ቅሪላ ክደት የነጠጠው አይጠሬ ሽንፈላ ስንት አይነት ወዳለ ጎር ውስጥ ሆድ ያለው ባለ ሁለት ክፍል አንደኛው ለስጋ አንደኛው ለብቅል ከመርገጫ ስቶት ካናት ጠጉሩን የአዳም ዘርነቱን ሰባይ ክብሩን ለወያኔ ኢህአዴግ ጎዱ ለውጦት አልታያሉ ወገን ሲፈናቀል ህዝብ አገሩት ብዙ ወረቻን የተጓሮች ክምር ወያኔ ያዛቸው በስጋ በብት ከዶቃ ማሰሪያ እስከ ጅራት ማብቂያ መጠጠቂያ ሆዶች ለሰው ልጅ ማፈሪያ የሉንታ ማያውቁት ዝብት የማይፈሩ በሆዳቸው ለመሆድ የሚያል መሪያት ሆዶች ፍሬን የበጠሱ ሞቅ ካለው ገብቶ የሚከተከሱ በሆድ የሚውሉ በሆድ የሚያድሩ ሆድ የሚንሰራ ስብና አልባ ከዞን ከርከሮ ከጉማሬማ አቤት ይሁድ አይነት ስንት አይነት ወዳለ እሺ ስንት አይነት አይናል አይቷል ወረበት ስንት አይነት አፋል ቦዲ ታስ ስንት አይነት ዶር አለ ሰምታ አዳፈል ስንት አይነት ቃት አለ ቀሱር ያዘገ አቤት 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 የስብና አክል ስንት አይነት ወዳለ ማጨፈ የበጠሰ በጣም የወረደ ሚዛን የሰበረ ወገን ያማገደ በሆድ ቁብር ሰርቶ የሚያስተገስቡ ወገን መጠቀቃ ተጓድጎ ሰራዎች የሚተፈንጉ ብዙዎች አሉ። የጨጓሮች ክምት ወዲያን ያዛቸው በስጋ በብል ሁሉን ነገር ባ ሁሉን ነገር ወዳ ሁሉንም ላሰላ ሁሉንም በመላ በሶስም ጎተራ አፋቸው ጉልቻ እኛን አሳልፎ ለኔ ከርሴ ብቻ ውልደታቸው ነው ድገታቸው ነው ቦነ ሞታቸው የነገን የሚያስብ ሊናን እሷቸው ካቻ ምናምን ምናምን ዛሬም ሆዳም ናቸው ሆዶች አቤት ይሁዳ አይነት ስፋትና ጥልቀት የዚህ የወንድ ሆዶች ዝርግፍ ጨጓራዎች ከብዙ ከብዙ ከርሶች መሃል የኔ ቆዳላ ፍንቅልቁል የወጣ ዘር አዳም የሚያውቃት የግፈኞች ማሻ ሰፊ ትቦ ያላት ለሆዳሞች ሁሉ ተምሳሌ የሚያደርጓት የቅሪሎች ንግሥት የከርሶች ተገነት የተባዎች ልብስ የሆዳሞች መስፈር ከርሷንና አፏን ለቴጋዜ ቡና ወደድ ያስያዘች አንድ አንድ አይጠ ሞገስ የሚምትባል ከፊትም በኋላ ወደ የተሸከመች አይነት የሚመስሉ የሚዘገንኑ ሰፊ ወደ ያዘኑ ካውሬው የቤት እንስሳ ተባይን ጨምሮ የተቀላቀሉ ከብዙ ጥቅጠቃ ግልጋሎት በኋላ መቋጠሪያ ሳማፋቸው ይላና ከሆዳሞች ወዳም በጣም የሚያስጠሉ ከወያኔ ማድ ቤት የተኮለኮሉ አቤት የሆድ ማት ስንት አይነት ሆዳ ነው በወገንም ባዋኝ ደምረቅ ቋዳሪ በክህነት ውርደት የተነፈነ ከርስ ይዞ ተሽከርካል ሀገሩ ተፈርዞ ወገኑ ሲቆላ ከገዳይ ግራ ቆሙ ጠቅጥቆም ይሞላል። አቤት ሆድና ሰው አቤት ሰው አቤት ሰው የሰው ልጅ ከንስታ የሚለየው ነገር የነገር አስቦ ዛሬ አስርቶ ማደር ከእንስሳ በላቀ ስብና ከሌለው ከእርሷ አደር የሚሉት የጋማ ገብት ነው። የጋማ ገብት እንኳ እስኪሚሞት ድረስ ቆሞ ያገለግላል። የሰው ልጅ ከፊቱም ከኋላም ሆድ አዝሎ ከዞረ ለምንስ ይጠቅማል? ምንስ ይፈይዳል? ቢጥሉትም ያውቃል ቢያነሱትም ሆዳ ኖሮ ካልጠቀመ ቢጠፋም አይጎዳም። አቤት የሆድ አይነት ውልደታቸው ለሆድ እድገታቸው ለሆድ በሆነ ሞታቸው የነገን የሚያስብልን አነሷቸው ካቻ ምናምን ምናምን ዛሬም ሆዳም ናቸው። አቤት የሆድ አይነት ስንት አይነት ሆዳ አለ ስንት አይነት ቅሪላ ወገኑን ጠብጥቁ በደስታ